ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ22 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሚያዝያ 30 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናምሽታችኋል አድማጮች። የምናስተናግዳችሁ ቆንጂት ታዬና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነኝ። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ።
በመጪው ዓመት ሊደረግ የታቀደውን ጠቅላላ ምርጫ ጊዜ መራዘምም ሆነ አለመራዘም በተመለከተ ለማንም መግለጫ ሰጥቶ እንደማያውቅ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ።
ብሔራዊ ምርጫ ቦርድ ምርጫውን የሚቀጥለውን ብሔራዊ ምርጫ ራዝሟል የሚባለው ዜና ውሸት ነው። ሙሉ ለሙሉ የተሳሳተ መረጃ ነው። በማህበረሰባዊ ሚዲያ ላይ በፌስቡክ ላይ የተለያዩ ሰዎች አውርተዋል ተብሎ የተወሰኑ ሚዲያዎች እኛም ሲጠይቁን ነበረ። ዛሬ ስለ አጠቃላይ ስለ ምርጫ መራዘም ሆነ አለመራዘም እስከ አሁን ድረስ ምርጫ ቦርዱ ለማንም ምንም አይነት መግለጫ ሰጥቶ አያውቅም።
የምርጫ ቦርድ ኮሚኒኬሽንስ አማካሪ ወይዘሪት ሶሊያና ሽመልስን ነው የሰማችሁት። በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው ቆንጭት፣
ደቡብ አፍሪካውያን ድምጻቸውን እየሰጡ ነው። ለገዢው ኤኤንሲ ትልቅ ፈተና እንደሚሆን ተገምቷል። የኢራኑ ፕሬዝዳንት አገራቸው ለፈረመችው የኒውክሌር ስምምነት የገባችውን ቃል አታከብርም ሲሉ አስታወቁ። የሚሉትና ሌሎችም አሉ።
አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የአፓርታይድ ስርዓት ካከተመ ከ25 ዓመታት በኋላ ታሪካዊ ለሆነው ምርጫ ደቡብ አፍሪካውያን ድምጻቸውን እየሰጡ ናቸው። ምርጫው ደቡብ አፍሪካን ለረጅም ዓመታት ላስተዳደረው የአፍሪካ ብሔራዊ ኮንግረስ ፓርቲ ትልቅ ፈተና ሊሆን እንደሚችል ተገምቷል። በሀገሪቱም የኢኮኖሚ መናኸሪያ ውስጥ የሚገኙ ብዙ የአገሪቱ መራጮች ድምጻቸውን ለማን እንደሚሰጡ ግራ መጋባታቸውን ቢጠቅሱም በአፍሪካ ውስጥ በሳል ነው ባሉት ዲሞክራሲ ውስጥ ለመሳተፍ በመቻላቸው ግን ደስተኞች እንደሆኑ ይናገራሉ። የአሜሪካ ድምጽ ሬዲዮ ዘጋቢ አኒታ ፓውል ከጆሃንስበርግ የላከችው ዘገባ አለ፣ ትዝታ በላቸው ታቀርባለች።
ደቡብ አፍሪካ የዘር መድሎ ስርዓት አገዛዝ አፓርታይድ እንደ አውሮፓ አቆጣጠር በ1994 ዓ.ም ካከተመ ወዲህ ለመጀመሪያ ጊዜ ዛሬ ስድስተኛውን የምክር ቤት ተወካዮች ምርጫ እያካሄደች ነው። ዛሬም ለስድስተኛ ጊዜ በሚካሄደው ምርጫ ገዢው የአፍሪካ ብሔራዊ ኮንግረስ ያሸንፋል ተብሎ ይጠበቃል። ሆኖም መሪዎቹ የሚከሰሱበት የሙስና ቅሌትና እጅግ ያዘገመው ኢኮኖሚ የአፍሪካ ብሔራዊ ኮንግረስን ገጽታ አጠልሽቷል። እናም አንዳንድ ታማኝ ደጋፊዎቹ ዴሞክራቲክ አላያንስ እና ኢኮኖሚክ ፍሪደም ፋይተርስ ወደ ተባሉ ተቃዋሚ ፓርቲዎች እየኮበለሉ ነው። በደቡብ አፍሪካ የኢኮኖሚ መናኸሪያ ያሉ አንዳንድ ወጣት መራጮች ድምጻችንን ለማን እንደምንሰጥ ፈተና ሆኖብናል ይላሉ።
It felt exciting and a bit challenging because of the different parties that are there.
እጅግ አስደሳች ነው ደግሞም ፈተና፣ ምክንያቱም ብዙ ፓርቲዎች ናቸው ለምርጫ የቀረቡት። ሆኖም የመምረጥ መብቴን ስጠቀም እጅግ ደስ እያለኝ ነው ነው ያለችው። ለረጅም ዓመታት የአፍሪካ ብሔራዊ ኮንግረስ ኤንሲ ደጋፊ ለነበረው እንደ ቦቢ ማዳቭ ያሉ ደግሞ ምርጫው ቀላል ነው ይላሉ።
Pretty easy. There's only one party that we've grew up with in the struggle and
በጣም ቀላል ምርጫ ነው፣ ምክንያቱም በትግሉ ዘመን አብረነው ያደግነው ፓርቲ አንድና አንድ ኤኤንሲ ብቻ ነው። የሆነ ሆኖ ግን ለወደፊት ትክክለኛ ስርዓት ይከተላሉ የሚል ተስፋ አለኝ።
የደቡብ አፍሪካ ምርጫ ውጤት የፊታችን ግንቦት 3 ይታወቃል ተብሏል። አሸናፊው ፓርቲ ቀጣዩን ፕሬዝዳንት ይመርጣል። ፕሬዝዳንቱም በዚህ ወር መጨረሻ ቃለ መሐላ ይፈጽማል ተብሎ ይጠበቃል።
የኢራኑ ፕሬዚዳንት ሐሰን ሮሃኒ ሀገራቸው በአውሮፓ የዘመን አቆጣጠር በ2015 ዓመተ ምህረት ለፈረመችው የኒውክሌር ስምምነት የገባችውን ቃል ማክበሯን እንደምታቋርጥ አስታወቁ። ኢራን እዚህ ውሳኔ ላይ የደረሰችው ዩናይትድ ስቴትስ ስምምነቱን መሰረዟን ባለፈው ዓመት ካሳወቀች በኋላ መሆኑን ፕሬዚዳንቱ አመልክተዋል። ጄፍ ካስተር ያጠናቀረው ዘገባ ለአዲሱ አበባ ያቀርበዋል።
የኢራኑ ውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር መስኮብ ውስጥ ተገናኝተው እንዳስረዷቸው ኢራን ስምምነቱን የማታከብረው ዩናይትድ ስቴትስ ባለፈው ዓመት ከስምምነቱ በመውጣቷና ኢራን ላይም አዲስ ማዕቀብ በመጣሏ ነው። ሌሎች ፈራሚ አገሮችም ቃላቸውን አልጠበቁም ያሉት የኢራኑ ባለስልጣን ይህን በማድረጋቸውም የዩናይትድ ስቴትስ የወሰደችው እርምጃ የኢራንን የነዳጅና የባንክ ስርዓት ጎድቷል ብለዋል። ዩናይትድ ስቴትስ ምነቱን ለብቻዋ ማፈረሷ ብቻ ሳይሆን ሌሎች በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ደንብ መሰረት ለስምምነቱ መከበር የቆሙ አገሮችም በእርሷ መመራታቸው ነው ችግር የሆነው እና እኛም ከስምምነቱ ለማፈግፈግ ተገደድን ነው ያሉት የኢራኑ ውጭ ጉዳይ ሚኒስትር። ሌሎች ፈራሚ አገሮች በቀጣዮቹ 60 ቀናት መልስ ካልሰጡ ኢራን ዩሬኒየም የማበልጸግ ስራዋን እንደምትጀምርም አስታውቀዋል። የስምምነቱ ፈራሚ አገሮች ቃላቸውን እንዲጠብቁ የሩሲያ ውጭ ጉዳይ ሚኒስትር ላቭሮቭ ጥሪ አቅርበዋል።
рассчитываем, что и наши коллеги, прежде всего европейцы, которые вызвали
ወዳጆቻችን ይልቁንም አውሮፓውያን የምናሳስበው ስምምነቱን ከሞት እንዲያድኑት ነው። ይህም ዩናይትድ ስቴትስ የፈጠረችውን ችግር የምናቃለለው ለስምምነቱ ተግባራዊነት ስንቆም መሆኑ ሊጤን ይገባል ብለዋል ሰርጌይ ላቭሮቭ። ፕሬዝዳንት ዶናልድ ትራምፕ ስምምነቱን ባለፈው ዓመት ያፈረሱት ኢራን ቃሏን አትጠብቅም በሚል ሰበብ መሆኑ ይታወሳል። ኢራን የኒኩለር ግንባታውን ካቆመች የብዙ ቢሊዮን ዶላርስ ማዕቀብ ምህረት ታገኛለች በሚል ነበር ብሪታንያ፣ ቻይና፣ ሩሲያ፣ ጀርመንና ዩናይትድ ስቴትስ 2015ቱን የኒኩለር ስምምነት የተፈራረሙት።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከሶስት ዓመታት በፊት ያካሄዱትን የምርጫ ዘመቻ በሚመለከት ስለቀረበው የልዩ አቃቢ ሕግ ምርመራ ውጤት ምን መደረግ ይኖርበታል በሚለው ነጥብ ላይ አንጋፋ ሪፐብሊካኖችና ዲሞክራቶች የተለያየ አመለካከት እያንጸባረቁ ነው። በሕግ መወሰኛው ምክር ቤት ሪፐብሊካኑ የብዙሃኑ መሪ ሴኔተር ሚች መኮነል የሞለር ምርመራ ውጤት ትራምፕ ከሩሲያ ጋር መመሳጠራቸውን የሚያሳይ ማስረጃ አላገኘበትም ሲሉ፣ አንጋፋዋ ዲሞክራት የሕግ መምሪያው ምክር ቤት ጉባኤ ናንሲ ፐሎሲ ግን የሞለር ምርመራ ውጤት ገና መች ተዘጋና እያሉ ናቸው። በመጽሔት ክፍለ ጊዜ ዘገባ ይቀርብበታል።
የፓኪስታን ሁለተኛይቱ ትልቅ ከተማ ላሆር ውስጥ ዛሬ ማለዳ በአንድ ቅዱስ ስፍራ ላይ በደረሰ የአጥፍቶ ጠፊ የቦምብ ጥቃት 8 ሰዎች ሲገደሉ ከ20 በላይ መቁሰላቸው ተገለጠ። የጥቃቱ ኢላማ ከቤተ እምነቱ መግቢያ በሮች አንዱ አቅራቢያ የቆመ የፖሊስ መኪና እንደሆነ ተገልጿል። የፓንጃም ክፍለ ሀገር ባለስልጣን እንደገለጹት ከሞቱት መካከል ቢያንስ 5 ፖሊሶች ናቸው። በ11ኛው ክፍለ ዘመን የተገነባውና በሀገሪቱ በትልቅነቱና በጎብኚ ብዛት አንደኛ ነው የተባለው የሱፊ እስልምና ቅዱስ ስፍራ ካሁን ቀደምም የቦምብ ጥቃት ደርሶበታል። በአውሮፓ የዘመን አቆጣጠር በ2010 ዓመተ ምህረት የዛሬ 9 ዓመት ማለት ነው በደረሰ የቦምብ ጥቃት 40 ሰው ተገድሎበታል።
በሌላ የፓኪስታን ዜና የእስልምናን ክብር በማጉደፍ ተወንጅላ የነበረችውና የሞት ቅጣትም ተፈርዶባት የነበረችው ክርስቲያን እምነት ተከታይቱ ሴት ሀገር ጥላ ወጥታለች የሚሉ ዘገባዎች እየተሰሙ ናቸው። ኤሲያ ቢቢ እንደ አውሮፓውያን አቆጣጠር በ2009 ዓመተ ምህረት የነብዩ መሐመድን ክብር የሚያጎድፍ ነገር ተናግራለች ተብላ ሞት ተፈርዶባት እንደነበረ የሚታወስ ነው። ባለፈው ዓመት የሀገሪቱ ጠቅላይ ፍርድ ቤት የሞት ቅጣት ፍርዱን ሰርዞ በነጻ መለቀቋ ሲታወስ፣ ቤተሰቧ ጥገኝነት ስለተፈቀደለት ወደ ካናዳ ተጉዛለች ሲሉ ጠበቃዋ ሳይፍ አልሙክ መናገራቸውን ሮይተርስ ነው የዘገበው።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በአውሮፓ የዘመን አቆጣጠር ከ1985 ዓ ም እስከ 1994 ዓ ም በነበሩት ዓመታት ኒውዮርክ ከተማ ውስጥ የቤትና ሕንፃ ባለሀብት ሳሉ ከ1 ቢሊዮን ዶላር በላይ ከስረዋል ተብሎ የወጣውን ዘገባ በወቅቱ ለፌዴራል መንግሥት ከሚከፈል ግብር በሕጋዊ መንገድ ለማምለጥ ኪሳራ ደርሶብኛል ማለት የሕንፃ ባለሀብት ሁላ የሚያደርገው ነበር ብለው ሪፖርቱን አጣጥለውታል። ፕሬዚደንቱ በትዊተር የኒውዮርክ ታይምሱን ሪፖርት በጣም ያረጀ ወሬ፣ ሌላ እጅግ ሐሰተኛ ፌክ ኒውስ፣ የፌክ ኒውስ ጥቃት ቢሉትም ከተጠቀሱት 10 ዓመታት ውስጥ በ8ቱ ፌዴራል ታክስ ሳይከፍሉ መቅረታቸው ላይ ግን አልተከራከሩም። ሚስተር ትራምፕ ለፕሬዝዳንትነት ሲወዳደሩም ሆነ ስልጣኑን ከያዙ ወዲህ ራሳቸውን ባለ ብዙ ቢሊዮን ዶላር የተዋጣልኝ ከበርቴ ነኝ በማለት ይገልጻሉ። ይሁን እንጂ በአርባ ዓመታት ውስጥ የፌዴራል ታክስ ሰነዳቸውን ይፋ ለማድረግ ፈቃደኛ ያልሆኑ የመጀመሪያው የዩናይትድ ስቴትስ ፕሬዝዳንት ናቸው። ፕሬዝዳንቱ እጅግ በብዛት የተሸጠ Art of the Deal የውል ጥበብ ይቅርታ ፕሬዝዳንቱ እጅግ በብዛት የተሸጠ The Art of the Deal የውል ጥበብ የተባለ መጽሐፍ መጻፋቸው ሲታወስ፣ ኒውዮርክ ታይምስ ግን ፕሬዝዳንቱ ከ30 ዓመታት የነበራቸውን የሀብት ይዞታ ታሪክ የሚያሳየው የኪሳራ ጥበብን ነው ሲል አሽሟጧቸዋል።
አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
ክቡራትና ክቡራን፣ አሁን ዝግጅታችን ከዜና በኋላ ወዳሉ ዝግጅቶች ይቀጥላል። በ19ና በ31 ሜትር ባንድ እንዲሁም በናይል ሳት በፌስቡክ አት ቪኦኤ አምሃሪክ የሚተላለፍላችሁ የረቡዕ ሚያዝያ 30 2011 ዓ.ም ምሽት ፕሮግራም ነው።
ራዕይ ለኢትዮጵያ 8ኛ ጉባኤውን ባህር ዳር ላይ ለማካሄድ እየተዘጋጀ ነው።
ሁለት ጊዜ የጥናታዊ ጽሑፎችን ጥሪ አውጥተን ነበር። የስብሰባውም ዋና አጀንዳዎች ባህል፣ ቅርስ፣ ግጭት አፈታት፣ ዲሞክራሲና ብሔራዊ አንድነትን የሚመለከት ነው። ለዚህ ለወጡት ጥሪዎች ብዙ መልስ እያገኘን ነው። እስካሁን ገና አንድ ሳምንት ይቀረናል። የጽሑፍ መዝጊያው ጊዜ ወደ 40 ያህል ተናጋሪዎች አሉን።
ፕሮፌሰር ሚንጋ ነጋሽ የራዕይ ለኢትዮጵያ ምክትል ፕሬዚደንትና የጉባኤ ጉዳይ ኃላፊ ናቸው። የጽሑፍ ማስገቢያ ጊዜ የሚያበቃው ልክ የዛሬ ሳምንት ረቡዕ ግንቦት 7 2011 ዓ.ም መሆኑን ገልጸዋል። በምሽቱ ዴሞክራሲ በተግባር ክፍለ ጊዜ ይመለሳሉ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ
በመጪው ዓመት ሊደረግ የታቀደውን ጠቅላላ ምርጫ ጊዜ መራዘምም ሆነ አለመራዘም በተመለከተ ለማንም መግለጫ ሰጥቶ እንደማያውቅ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ ሰላም ሳይኖር ምርጫ ፈጽሞ የማይታሰብ ነው አለ በሚል በማኅበራዊ ሚዲያ የተሰራጨውም የሐሰት ወሬ ነው ብሏል። ምርጫው በተያያዘለት የጊዜ ሰሌዳ መሠረት እንዲካሄድ ለማድረግ ዝግጅቱን እያፋጠን እንደሚገኝ ምርጫ ቦርድ አስታውቋል። ምርጫውን በተያዘለት የጊዜ ሰሌዳ መሰረት ለማከናወን የማያስችል ሁኔታ ቢፈጠር እንኳን ተጠሪ ለሆነለት የሕዝብ ተወካዮች ምክር ቤት እናሳውቃለን እንጂ በራሳችን ምርጫ የማራዘምም ሆነ የመሰረስ ስልጣን የለንም ሲሉ የምርጫ ቦርድ ኮሚኒኬሽንስ አማካሪ ወይዘሪት ሶሊያና ሽመልስ ተናግረዋል። ጽዮን ግርማ ምርጫ ቦርድ ምርጫውን አራዘመ በሚል በማህበረሰብ ሚዲያ ላይ ዛሬ የተሰራጨውን ዘገባ መሰረት አድርጋ ተከታዩን ዘገባ አጠናቅራለች።
ዛሬ በማህበረሰብ ሚዲያ በተለይም በፌስቡክ በሚታወቁ ሰዎች ገጽ ላይ ምርጫ ቦርድ ምርጫ የለም ብሏል የሚል መረጃን የያዙ ጽሑፎች ተሰራጭተው ነበር። ስለ ጉዳዩ ምርጫ ቦርድን ጠየቅን። ፍጹም የሐሰት ወሬ ነው አሉን የቦርዱ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ።
ብሔራዊ ምርጫ ቦርድ ምርጫውን የሚቀጥለውን ብሔራዊ ምርጫ ራዝሟል የሚባለው ዜና ውሸት ነው። ሙሉ ለሙሉ የተሳሳተ መረጃ ነው። በማህበረሰባዊ ሚዲያ ላይ በፌስቡክ ላይ የተለያዩ ሰዎች አውርተዋል ተብሎ የተወሰኑ ሚዲያዎች እኛም ሲጠይቁን ነበረ። ዛሬ ስለ አጠቃላይ ስለ ምርጫ መራዘም ሆነ አለመራዘም እስከ አሁን ድረስ ምርጫ ቦርዱ ለማንም ምንም አይነት መግለጫ ሰጥቶ አያውቅም። ከዚህ ፊት ተደጋጋሚ ጥያቄዎችን ሲነሱ እንደምንመልሰው ምርጫ ቦርዱ ምርጫ ማራዘምና አለማራዘም በህግ የተሰጠው ማንዴትና ኃላፊነትም አይደለም። በህግ ላይ የተቀመጠው ምርጫ ቦርድ የተቋቋመው አገሪቷ ላይ በተቀመጠ ህግ መሰረት የሚደረጉ ምርጫዎችን ለማስፈጸም ነው። የምርጫ አስፈጻሚ ተቋም ከመሆኑ አንጻር ያናይት ኃላፊነትም የለውም በህግ የተሰጠው። ስለዚህ በአጠቃላይ ምርጫ አይደረግም ወይም ደግሞ ምርጫው በዚህ ጊዜ ተራዝሟል ብለን ልንል አንችልም እና ዜናውም ውሸት ነው። በህግ አግባብ ደግሞ ያን አይነት ስልጣን የለንም።
ምርጫ ቦርድ የተሰጠው ስልጣን ምርጫን በተባለበት ጊዜ ማስፈጸም ብቻ ነው ይላሉ።
ነገር ግን ምርጫ ቦርድ ደግሞ የሚኖረው ኢትዮጵያ ውስጥ ነው። የተቋሙ ኢትዮጵያ ውስጥ የሚንቀሳቀስ ተቋም ነው። ስለዚህ ሀገሪቱ ያለችበትን ነባራዊ ሁኔታ አንዳንድ ዜጎችም ደግሞ ምርጫ ለማስፈጸም የደህንነት ጉዳዮች እዚህና ቦታ ላይ ሊያስቸግሩ ይችላሉ የሚሉ ስጋት ያላቸው አካላት የሚያነሱትንም ሀሳብ ይሰማል፣ ያዳምጣል። ይሄ ስጋት ከፖለቲካ ፓርቲዎችም ይነሳል፣ ከዜጎችም ይነሳል፣ በተለያዩ ማህበራትም ይነሳል፣ ጋዜጠኞችም ጥያቄ ያነሳል። ስለዚህ ምርጫ ለማስካሄድ አሁን ኢትዮጵያ ውስጥ ምቹ ሁኔታ አለ ወይስ የለም የሚለው ጥያቄ የሁሉም ጥያቄ ነው። ተቋሙም ደግሞ ኢትዮጵያ ውስጥ ከኖረ ድረስ ምንም እንኳን የራሱ ተቋም ውስጥ ያሉ መስተካከል የሚገባቸውን እና ተአማኒነት ያለው ምርጫ ለማድረግ የሚያስፈልግ ሁሉንም ነገሮች በሙሉ አስተካክል ያለ ቢልም ኢትዮጵያ ውስጥ ከሆነ ምርጫ የሚያስፈጽመው አገሪቱ ውስጥ የሚካሄዱ ከምርጫ ቦርድ ውጭ የሆኑ ጉዳዮችም እና ደግሞ ምርጫን በአንድም ሆነ በሌላ መንገድ ሊያስተጓጉልትም ሆነ ሊያስተካክሉት የሚችሉ ጉዳዮችም እንዳሉ እንረዳለን። በአጠቃላይ ማለት ነው። ከዚህ ተነስተን ግን አሁን ደስ ጨመራ ግን የኛ ኃላፊነት አይደለም። ነገር ግን ምርጫ ቦርዱ በሚያካሄደው ሪፎርም እና ባለ ጊዜ መጠኑ ተጠቅሞ መካሄድ አለባቸው የሚባሉ ወጪ የተሰጡ ኃላፊነቶች አሉ። ከዚህ ፊትም እየተንከባለሉ የመጡ ምርጫዎች አሉ። ሁሉም ሰው እንደሚያውቀው የአዲስ አበባ ምርጫ አለ፣ የድሬዳዋ ምርጫ አለ፣ የአካባቢ ምርጫ አለ፣ የቀበሌና የወረዳ ምርጫ አለ፣ የሲዳማ ሪፈረንደም አለ፣ ብሔራዊ ምርጫ አለ። ስለዚህ እነዚህ ሁሉ እንዳለ ተገብቶ አሁን እጃችን ላይ የሚገኙ የተለያዩ አይነት መከናወን ያለባቸው የምርጫ ተግባራት አሉ። ከነሱም አንጻር አገሪቱ ውስጥ ካለውም ሁኔታ አንጻር ምናልባት ምርጫውን ለማካሄድ ማያስችል ሁኔታ አለ ወይ የሚለውን ነገር አይተን ማያስችል ሁኔታ ካለ ተጠሪነታችን ለኢትዮጵያ ተወካዮች ምክር ቤት ነው። ለተወካዮች ምክር ቤት ለሕግና ፍትህ ጉዳዮች ቋሚ ኮሚቴ ማወቅ ያለበትን የመንግስት አካል የምናሳውቀው ይሆናል ማለት ነው። በእኛ በኩል ይህን እንደዚህ አድርገን ነው የምንረዳው ብለን ስለዚህ ከዛ በኋላ ውሳኔውን የመውሰድ ኃላፊነት የኛ አይደለም የሚሆነው።
ወይዘሪት ሶሊያና አስረግጠው ምርጫ ቦርድ ይህንን አላለም ሲሉ ይህንን ወሬ ጽፈው የነበሩና አንዳንድ በፌስቡክ ገጽ ላይ የታወቁ ሰዎች ጋር ደወልኩ። አብዛኞቹ በቃ የተለያየ ቦታ ሲጻፍ አይተን ነው ከሚል ውጪ አስተያየት ለመስጠት ፈቃደኛ አልሆኑም። የቀድሞ ያረናና ያንድነት ፓርቲ ህዝብ ግንኙነት ኃላፊና ስራ አስፈጻሚ አቶ አስራት አብርሃም በኋላ ላይ ቢያርሙትም ቀደም ሲል ይህንን ዜና ካጋሩት መካከል ናቸውና ደውዬ አነጋገርኳቸው። ፌስቡክ ገጾት ላይ አንድ ጽሑፍ አይቼ ነበረ። የምርጫ ቦርድ ኃላፊ ብርቱካን ሚደቅሳ ሰላም ሳይኖር ምርጫ ፈጽሞ የማይታሰብ እንደሆነ ገልጸዋል ብለው ይጽፉና አስተያየትም አስከትለው ይጽፋሉ። በኋላ ላይ ቆየት ብለን ወደ ምርጫ ቦርድ ደውለን ሁኔታውን ስናጣራ እንደዚህ የተባለ ነገር የለም አሉንና ምናልባት ያሉ ጉዳዮች ለህብረተሰቡ ማስተማሪያ ይሆናሉ፣ እንዴት ነውስ የሚዟዟሩት እንደዚህ ያሉ መረጃዎች የሚለውን ፕሮግራም ብንሰራበት ጥሩ ይሆናል በሚል ነው ወደ እርሶ የደወልኩት። እርሶ እስቲ እንደው አስቀድሜ ከዛ ልጀምርና እንዴት ነው ይሄን መረጃ ወደ እርሶ የደረሰው?
አመሰግናለሁ። ያው ፌስቡክ ላይ ተደጋግሞ የተለያዩ ሰዎች በሸገር ላይ ቀርበው ወይዘሪት ብርቱካን ሚደቅሳ አሁን ባለው የሰላም እጦት ምክንያት ምርጫ ማካሄድ የማይቻልበት ሁኔታ እንዳለ ተናገሩ የሚሉ ጽሁፎች አየሁኝ በተደጋገመ። እኔ ዜናው አይደለም የፈለግኩት፣ አንቺም እንዳየሽው እዛ በኋላ ላስተላልፈው የፈለግኩት መልእክት ላይ ነበረ የኔ ግብ። ወዲያውም ሀሰት መሆን በተለያየ መንገድ ሳጣራ አንቺም አይተሽ ይሆናል አስተካክየዋለሁ። ዋናው ነገር መልእክቱ ግን አስተላለፍ የፈለግኩት ምርጫው ቢካሄድ እና ባይካሄድ የሚያደርሰው ጉዳት ላይ ነው ያተኮርኩት። ያው ሀሰተኛ ዜና ፌስቡክ ላይ የተለመደ ነው፣ ግን ሀሰተኛ መሆኑን ወዲያው ሲነገር አረም ያስፈልጋል። እኔም በተለያየ ጊዜ እንደዚህ አይነት ሲያጋጥመኝ ወይም ወዲያው አጠፋዋለሁኝ ወይ አርመዋለሁኝ እና ከተለያዩ 5-6 ሰዎች እርግጠኛ ናቸው እነዚህ ሰዎች ብዬ ከሰኳቸው ሰዎች አይቼ ነው ጻፍኩት።
አቶ አስራት በማህበራዊ ሚዲያ ላይ የተሳሳቱ ዜናና የሐሰት ወሬዎችን በማሰራጨት ተግባር ሆን ብለውና ሳያውቁ እየተሳተፉ ያሉት ግለሰቦች ብቻ አይደሉም ይላሉ። የጠቅላይ ሚኒስትሩን ጽህፈት ቤት ገጽ ጨምሮ ብዙሃን መገናኛ ላይም እየታየ ነው ብለዋል። ይህም መታረም እንዳለበት ቢያምኑ ችግሩ ግን ስረ መሰረት ያለውና የሀገራዊ ኃላፊነት መጥፋት ነው ይላሉ።
ኢትዮጵያውያን በሙሉ እንደ አንድ ማህበረሰብ እያሰቡ ነው ወይ የሚለው ነገር ነው አንዱ ማንሳት ያለ። ምክንያቱም የፖለቲካ ሽኩቻ፣ የፖለቲካ ትግል፣ ቁማር የተለያየ አካላት ያለበት ሀገር ስለሆነ እንደ አንድ ሪስፖንሲብል ያለበት ማህበረሰብ የሀገር ሀገራችን ነው ዙም ህዝባችን ነው በሚል ነው ወይ እየሄደ ያለው ነው። እኔ ደግሞ ሀገሩ ራሱ ጥያቄ የምትበገባበት ሁኔታ ስላለ ሀገራዊ ኃላፊነቱም የዛውም ያህል የተለያዩ ቡድኖች፣ አካላት፣ ግለሰቦች ሸርሽረውታል። ቢሸረሸርም ግድ የላቸውም። ከዛ አንጻር ነው ፌክ ኒውስ ኢቭን ለጥፈው እኮ ማያርሙዋል። ለምሳሌ አሁን እኔ መረጃው ቀጥታ እንዳገኘሁት አስተካክዬ ሀሳቡን ግን አስቀምጨዋል። ምርጫው ቢራዘም የሚያስከትለው ችግር ምን ሊሆን እንደሚችል እንደ መግቢያ ነው የተጠቀምኩበት ለምፈልገው ጽሁፍ። በኋላ ግን ያቺ መግቢያን አስቀርቼ ጽሁፉ እንዳለን እንዲቀጥል አርጋለሁ። ምክንያቱም ዋናው ግብ ሐሳቡ ላይ ነው የፈለኩት።
በመጨረሻም የምርጫ ቦርድ የኮሙኒኬሽን አማካሪ ወይዘሪት ሶሊያና ቦርዱ የምርጫውን ሂደት ለማፋጠን እየሰራ ነው የሚለውን ጉዳይ አስምረውበታል።
አመሰግናለሁ ጽዮን ለዘገባው። ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሶስት ዓመታት በፊት ያካሄዱትን የምርጫ ዘመቻ በሚመለከት የቀረበው የልዩ መርማሪው የሮበርት ሞለር የምርመራ ውጤት ምን መደረግ አለበት በሚለው ነጥብ ላይ አንጋፋ ሪፐብሊካንና ዲሞክራቶች የተለያዩ አመለካከቶችን እያንጸባረቁ ናቸው። በሕግ መወሰኛው ምክር ቤት የብዙሃኑ ሪፐብሊካኖች መሪ ሴኔተር ሚች መኮነል የሞለር ምርመራ ሪፖርት ትራምፕ ከሩሲያ ጋር መመሳጠራቸውን የሚያሳይ ማስረጃ የለበትም ይላሉ። የሕግ መምሪያ ምክር ቤቱ አፈ ጉባኤ አንጋፋይቱ ዲሞክራት ናንሲ ፔሎሲ ግን የሞለር የምርመራ ውጤት ገና አልተዘጋም ባይ ናቸው። ሪፖርተራችን ዝላቲሳ ሆክ ያጠናቀረችውን ዘገባ አዳነች ፍሳዬ ታቀርባለች።
ሴኔተር ኤሊዛቤት ዋረን የሚገኙባቸው አንዳንድ አንጋፋ ዲሞክራቶች ፕሬዚደንት ትራምፕ ከሶስት ዓመታት በፊት ባካሄዱት የምርጫ ዘመቻ ለክስ የሚያበቃ በደል ፈጽመዋል ይላሉ። የማሳቹሴትስ ክፍለ ግዛት ተወካይ ኤሊዛቤት ዋረን
The information that has been given to us in the Mueller report clearly contradicts
ከሙለር ዘገባ የተገኘው መረጃ በሕግ መምሪያው ምክር ቤት የክስ ሂደት ለመጀመር የሚያስችል በቂ መረጃ ነው።
ናንሲ ፔሎሲ በበኩላቸው በምክር ቤቱ ክስ መመስረቱ ሀገሪቱን የባሰ ይከፋፍላል፣ የትራምፕን የድጋፍ መሰረትንም ያጠናክራል በማለት እንዲገፋበት አይፈልጉም። ይሁንና ትራምፕ የዲሞክራቶች የበላይነት ባለበት ምክር ቤት ላይ በቀጣይነት የሚያሳዩት እንቢተኛነት ባህሪ የተወካዮች ምክር ቤት አፈ ጉባኤን ትዕግስት እየተፈታተነ ነው። ናንሲ ፔሎሲ
ትራምፕ is goading us to impeach him.
ትራምፕ ክስ እንድንመሰርትባቸው እየተፈታተኑን ነው። ምክንያቱም እሳቸውን መክሰሱ ሀገሪቱን እንደሚከፋፍል ያውቃሉና። እሳቸው ግን ደንታ የላቸውም። የድጋፍ መሰረታቸው ማጠናከር ብቻ ነው የሚፈልጉት። ስለሆነም ለፖለቲካ ጥቅም ብለን ክስ አንመሰርትባቸውም። ሀቆቹ የት እንደሚያደርሱን ማጤን ይኖርብናል።
የዩናይትድ ስቴትስ የፍርድ ሚኒስቴር በሙለር የምርመራ ውጤት ላይ ያሉትን እንዲታወቁ የማይፈልጉ መረጃዎችን ሁሉ ሰርዟል። ዋናው አቃቤ ሕግ ዊሊያም ባር በመጪው ሐሙስ በተወካዮች ምክር ቤት የፍርድ ኮሚቴ ፊት ቀርበው እንዲጠየቁ የቀረበላቸውን ጥያቄ አልተቀበሉም። ትራምፕ በበኩላቸው ከተወካዮች ምክር ቤት የሚቀርቡ መጥሪያዎችን ሁሉ ለመታገድ ወስነዋል። የሕግ መወሰኛው ምክር ቤት የብዙሃን መሪ ሴኔተር ሚች መኮኔል
ይህ ምርመራ ለሁለት ዓመታት ያህል ሲካሄድ ቆይቷል፣ አሁን ግን አክትሟል።
በሕግ መወሰኛው ምክር ቤት የውህዳን መሪ ሴኔተር ቻክ ሾመር ግን ከእሳቸው ጋር አይስማሙም።
375 former federal prosecutors looked at the Mueller report.
375 የሚሆኑ በፌደራል አቃቤ ሕግነት ያገለገሉ ሰዎች የሙለርን ዘገባ ተመልክተዋል። የፕሬዝደንቱ ተግባር በወንጀልና የፍትህ ሂደት ለማስተናከል በመሞከር ደረጃ የሚቀመጥ ነው። ትራምፕ ፕሬዝደንት ባይሆኑ ኖሮ የቀድሞዎቹ አቃቢያነ ሕግ ክስ እንዲመሰረትባቸው ምክረ ሐሳብ ያቀርቡ ነበር።
ዲሞክራቶቹ በፕሬዝዳንት ሪቻርድ ኒክሰን ላይ ተደርጎ የነበረውን ምርመራ እንደ ምሳሌ ይጠቅሳሉ። ኒክሰን ጥፋተኛ ሆነው ከመገኘታቸው በፊት የተካሄደባቸው ምርመራ ረጅም ጊዜ ወስዶ ነበር። ጥፋተኛ መሆናቸው ሲታወቅ ታዲያ ከክስ ለመዳን ሲሉ ከስልጣን ተሰናበቱ። የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ
እናንተ ሁላችሁም ወጣቶች ናችሁ፣ ሆኖም ከታሪክ መጻሕፍት አንብቡት። እኔ በወጣትነቴ የማውቀው ነገር ነው። የሪቻርድ ኒክሰንን ያለመከሰስ ጉዳይ ለእናንተ ታሪክ ነው። በመጨረሻ ሐቁ የወጣው ለብዙ ወራት ያህል ምርመራ ከተደረገ በኋላ ነው። በመጨረሻ ሐቁ በማያወላዳ መልኩ ግልጽ ሆነ።
ፕሬዚደንት ትራምፕ የሕግ አውጪዎችን ክፍል ሥራ ለማሰናከል ስልጣናቸውን ካለ አግባብ ተጠቅመዋል በማለት ዲሞክራቶች እየከሰሱ ነው። ትራምፕ በበኩላቸው ዲሞክራቶች የፖለቲካ አጀንዳን ለማሰናከል የሁለት ዓመታት ጊዜ አባክነውብኛል ይላሉ።
ዝግጅቶቻችን እስከ ምሽቱ 4 ሰዓት ይቀጥላሉ። አሁን ከምሽቱ 3 ሰዓት ከ25 ደቂቃ ነው። አዲስ አበባ ላይ በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከአፕ ስቶር እና ከፕሌይ ስቶር ታገኛላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሻኑ ጆ ጌል ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። እያስተናገድናችሁ ያለ ነው ሰሎሞን አባተና
ቆንጅት ታዬ ነን።
ኢትዮጵያውያን በአሜሪካ ይቀጥላል።
የዛሬው የኢትዮጵያውያን በአሜሪካ ዝግጅታችን በአንድ አድማጭ ጥያቄ መነሻነት ዝርዝር ጥያቄም ሊሆን ይችላል ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲ ይወስደናል። ይህ ውክልናን የተመለከተ ጥያቄ የደረሰን አቶ ጉክሳ ዘለቀ ደስታ ከተባሉ አድማጫችን ሲሆን፣ አዘጋጁ አዲሱ አበበ ደግሞ ጥያቄውን ጉዳዩ ከሚመለከተው የኤምባሲው ባለስልጣን ጋር ተወያይቶበታል።
አድማጫችን አቶ ጉክሳ ዘለቀ ደስታ ያቀረቡትን ጥያቄ ከራሳቸው አንደበት እንስማ።
ችግሩ እንዴት ነው? ቀደም ሲል የዚህ የውክልና አሰራር ፎርም አለ። ኢትዮጵያ ኤምባሲ ዌብሳይት ላይ ፎርሙን ከዛ እንወስድና ማመልከቻችን እናደርግና $62 ከደርሶ መልስ ፖስታ አካተን ወደ ኤምባሲው እንልካለን። ኤምባሲው ያንን አረጋግጦ ለኛ መልሶ ይልክልናል። ከዚህ በኋላ እኛ ውክልናችንን ወደ አዲስ አበባ እንልካለን ማለት ነው።
ለሚወከለው
ነው። ምናልባት ጊዜው የሚፈጀው በዛ ሰዓት 1 ወር ወይም 1 ወር ከ15 ቀን ሊሆን ይችል ነበር። ያንን እንግዲህ እኛ በአነስተኛ ጊዜ ብለን ነው የምንወስደው ማለት ነው።
ፎርሙን ከድረገጽ አውጥታችሁ
በመኒ ኦርደር
ከተመላሽ ስታምፕ ወይም ቴምብር ጋራ ትልካላችሁ?
እንልካለን።
እሺ።
እዛ ላይ እነሱ ማህተም አድርገው ትክክል ነው እሳቸውም በህይወት አሉ፣ ውክልና የወከሉትም በእኛ በኤምባሲ በኩል ትክክል ነው ብለው ማረጋገጫ ማህተም አድርገውልን ይልካሉ። እሱን መልሰን ወደ አዲስ አበባ እንልካለን ማለት ነው።
ይወከለናል ለምትሉት ሰው ወደ ኢትዮጵያ ትልካላችሁ?
እንልካለን።
እሺ። አሁን ምን ሆነ ታዲያ?
አሁን የተደረገው ምንድን ነው? ከነሱ ዌብሳይት ላይ የድሮ ማመልከቻ አለ፣ እሱ አልተለወጠም። እሱን ዳውንሎድ እናደርግና ወይም ደግሞ እናወርደውና እዛ ላይ ቀጽን ሞላለን። ከዛ በኋላ የምንፈልገውን ውክልና አይነት አዘጋጅተን በአካባቢያችን በሚገኘው የስቴት ጽፈት ቤት መሄድ አለብን። በእኛ በኩል ያለው ስቴት ጽፈት ቤት እዚህ ኖርፎክ ነው የሚሆነው። ከዚህ በኋላ ይህንን ከጨረስን በኋላ እንደገና ዲሲ ስቴት ኦፊስ በአካል መገኘት አለብን።
ስቴት ኦፊስ ማለት የውጭ ጉዳይ ሚኒስቴር ነው።
ዲሲ ያለው የውጭ ጉዳይ ሚኒስቴር ነው። እዚህ ደግሞ ኖርፎክ ያለው የማንኛውም የስቴት ሪፕሬዘንታቲቭ ኦፊስ ማለት ነው። ከዛ ይህን ስንጨርስ ወደ ዲሲ እንሄዳለን። የዲሲን ደግሞ ከጨረስን በኋላ ፖስታውን ለኢትዮጵያ ኤምባሲ እዛ በግንባር ቀርበን እንሰጣቸዋለን ማለት ነው። ከዚህ እኔ ካለበት ወደ ኖርፎክ ለመሄድ ራሱ በትንሹ 1 ሰዓት ይፈጅብኛል ወይ 2 ሰዓት ይፈጃል። ቀጠሮ ስንት ቀን እንደሚሰጡኝ አላቅም። ወር 2 ወር ሊሆን ይችላል። ሌላው ደግሞ ከዚህ ወደ ዲሲ ሲሄድ እኔ በአንድ ቀን ደርሼ ልመለስ የማልችልበት ሁኔታ ነው የሚፈጠረው። እዛም ውስጥ በአንድ ቀን ይጨርስልኛል፣ በሁለት ቀን ይጨርስልኛል ወይ በወር ነው መልሱን የማገኘው አይታወቅም፣ ምን ያህል ጊዜ እንደሚፈጅ። ከዛ ወስጄ ኤምባሲ በግንባር ቀርቤ ነው መሰጣቸው። ከዛም በኋላ ደግሞ ምን ያህል ጊዜ እንደሚፈጅ እዚህ ላይ የሚገልጽ ነገር የለውም። ስለዚህ ከበፊቱ እጅግ በጣም የተንዛዛ የስራ ሂደት ነው ያለው ይህንን ማመልከቻ ወይም ደግሞ የውክልና ማስረጃ ለማግኘት።
ከዚህ ቀደም
ጥያቄ ምንድን ነው? አንደኛ በምን ምክንያት ይሄ ለውጥ ሊመጣ ቻለ? በጣም ተቸግረናል እና ይሄ ሁኔታ የሚቀረፈበት መንገድ ቢኖር።
እሺ፣ ከኤምባሲው እንግዲህ ያለው መልስን እስቲ ምናልባት የተሻለ ነው ብለው መርጠው ይሆናል ወይም ደግሞ እርሶ የሰጡኝ አስተያየት ላይ የተዛባ ነገር ሊኖር ይችላል። እነሱ ናቸው ማስተካከል የሚችሉት። የቀድሞው አሰራር አቶ ጉክሳ እንዳሉት ተቀይሯል። የኤምባሲው ኮንስላር ክፍል ምን ይላል?
አቶ አበበ ንጉሱ ናቸው የክፍሉ ኃላፊ።
ለምን ተቀየረ ነው ዋናው ነገሩ? የተለወጠ አንድ ባንዶበት ስቴትና ወደ ስቴት ዲፓርትመንት እንሷና
ሁለት ቦታ ነው የሚሉት ሁለት ስቴት አይደለ?
ለምን እንደው እሱ የሆነበት ምክንያት አንድ ከዛ አለ። እንደኛ አሰራር አይደለም ይሄ፣ ከመምሪያው አንፃር ነው የምናየው።
መምሪያ ማለት ከኢትዮጵያ
ከውጭ ጉዳይ ሚኒስቴር ኢትዮጵያ የሆነ መጣ አንድ አሰራር አለ። ምንድነው አሰራሩ? በዚህ ሀገር የሚመለስ ዶክመንት በቀጥታ ወደ ስቴት ዲፓርትመንት ወይ ባሉበት ስቴት ዲፓርትመንት አይደለም የሚሄደው፣ ፓብሊክ ኖቶራይዝድ ይደረጋል።
አዎ
ፓብሊክ ኖቶራይዝድ ሲደረግ እዚህ ሀገር ህግ ኦፊሻሊ የተሰጣቸው ባለሙያዎች ነው ፓብሊክ ኖቶራይዝድ የሚያደርጉ። ስለዚህ የሱም ሆኖ አረጋግጠው በቀጥታ ወደ አሉበት ስቴት ይሄዳልና ያሉበት ስቴት አረጋግጠው እንደገና ወደ ስቴት ዲፓርትመንት ይሄዳል። ስለዚህ ይሄንን ከዚህ ሀገር የሚመነጭ ዶክመንት ስለሆነ በስቴት ዲፓርትመንት ተረጋግጦ ወደኛ ይመጣል።
ከዚህ ሀገር የሚመነጭ ሲሉኝ?
አዎ ከዚህ ሀገር ማለት ሰውየው እዚህ ሀገር ነው ያለው አይደለም?
አዎ
እኔ አቶ ጉጻ ለአቶ ገለ ውክልና ሰጥቻለሁ የሚለው የውክልና አይነት ዝርዝር ይጽፋል።
አዎ
እሱ ከጻፈ በኋላ ኖቶራይዝድ ይደረጋል።
አዎ
ወደ ያሉበት ስቴት ሄደው ይረጋግጣሉ።
ለምን ወደ እናንተ ጋር ለምን አይመጣም?
ኦኬ ለምን የሚለው ነገር ለሱ ከህግ አንጻር ነው። እሱ ውጭ ጉዳይ
ከአዲስ አበባ የተገኘ መመሪያ ነው።
ይስ እዛው ነው።
ግን እዚሁ ላይ ባጭር እንደውም ጥያቄ ላቅርብና ነገሩን ሳይረሱብኝ አቶ አበበ፣ ይሄ አሰራር ከድሮው የተንዛዛና የግለሰቦችን ወጪ አሁን እኚህ ሰውዬ ከኖርፎክ እዛው ስቴቱ ጋር ይሄዳሉ አንድ ሌላ ቀን ተመለሱ ነው የሚባሉት። ወርም 15 ቀንም ሊቀጠሩ ይችላሉ። ያን ሲጨርሱ ደግሞ ዲሲ ስቴት ኦፊስ ይመጣሉ። ይሄም ሌላ ቀጠሮ ነው። ሶስተኛ ኤምባሲ በአካል ይመጣሉ። እንዴ ምኑ ነው የተቀላጠፈ አሰራር?
ወደ ኤምባሲ በአካል ባይመጡ ሜል ማድረግ ይችላሉ እኮ።
ግን የተቀላጠፈ አሰራር ነው ልንል አንችልም ልለውት ነው።
እሱ ምናልባት ጊዜ የሚፈጅ ሊሆን ይችላል። በርግጥ
በጣም ግን ገንዘብም አቅምም ይፈልጋል።
ከሄድ አንጻር ግን ውክልና ሲወከል እኮ ቀላል ውክልና አይደለም። ብዙ ንብረት ነው የምትወክለው።
አዎ ግን ኖቶራይዝ ተደረገ። እሺ
ኖ ለምሳሌ ሰውየው አጭር ሊሆን ከፈለጉ ካሉበት ስቴት ወደ ኤምባሲ በአካል ቀርቦ ፈርሞ እኛ ጋር ባለንበት ከፈረሙ መቀነስ ከቻሉ መቀነስ ይችላሉ።
ኦ ሌላ ስቴት እዛ ስቴት ሳይሄዱ
በአካል እኛ ጋር መጥቶ የውክልና በእኛ ፊት ከፈረሙ እሱም ይቻላል። አንድ መንገድ
ይሄ እንግዲህ አጭር ነው።
ስለዚህ እንደዛ ማድረግም ይቻላል። ፓብሊክ ኖቶራይዝ ከተደረገ ግን የግድ ነው ወደ ባሉበት ስቴትና ወደ ስቴት ዲፓርትመንት ሄደው ወደኛን መራገጥ ያለበት ይሄ መምሪያ ነው።
ወደ አሉበት ስቴት ከመሄድ ይልቅ እናንተ ጋር በአካል ቢመጡ ይቀላል ነው የሚሉኝ?
ከፈለጉ እሱም ምርጫ ነው።
ግን በአካል አትቀበሉም እኮ እናንተ አቶ አበባ አይደል?
ኖ እንቀበላለን። አሁን ክስ ነው። በአካል ማንኛውም ሰው መጥቶ ማስተናገድ ይቻላል።
ቀጠሮ ቢዝም ሳይዝም
ይሁን ቢዝም ይሁን ምንም አያስፈልግም።
ቀጠሮ መያዝ በጣም አስቸጋሪ መሆኑን እኔ ልንገረውት። ምክንያቱም እርስዎን ለማግኘት ሶስት ቀን የፈጀብኝ ስልክ አይነሳም፣ አንሰሪንግ ማሽን ወይም የተቀረጸ ድምፅ የሚመጣው ሊቅርታ ከነጥቡ ለመውጣት አይደለም፣ ግን ያየሁትን ሁኔታ ልንገረው ብዬ ነው። እሺ ይቀጥሉ።
ስለ ስልኩ ጉዳይ ያው ብዙ ኮምፕሌን አለ፣ ትክክል ነው። ስለዚህ እሱ እያስተካከል ነው ያለ ነው። የሰርቪሱ በተመለከተ ግን
የበፊቱ ግን ቀልጣፋ ነበር፣ ይገርሞታል። አሁን አቶ ጉግሳ እንደነገሩኝ ደብዳቤ ከድረገጻችሁ ላይ አውጥተው ፎርሙን ሞልተው ኖቶራይዝ አድርገው በቃ እናንተ አይታችሁ ልክ ነው ይሄ ሰው እዚህ አሜሪካ ነዋሪ ነው አረጋግጠናል ብለው ሰጡታላችሁ፣ ለሚወክለው ሰው ይሰጣልና ቀላል ነበር። ግን የመመሪያ ጉዳይ ነው ስላሉኝ ግን አሁን ቀላል መንገድ ነው ያሉኝ አለ። እንግዲህ ሁለት ስቴት ከመሄድ ፈንታ ቀጥታ ሰውየው ቢመጣ ነገሩ ያጥራል ማለት ነው።
አሁን እሱ ያጥራል። ሁለተኛም በዌብሳይትም አለ ሌላ አንድ አዲስ በቀጣ በኦንላይን እዛ መልቶ መላክ የሚችልበት አንድም ዌብሳይታችን መጎብኘት ይችላላችሁ። በቀጣ ወደኛ ይመጣል።
ጥሩ ነው። ይሄ ድረገጽ ምንድን ነው አድራሻው አቶ አበበ?
ኢኢ ስላሳ ጎን ፒኦኤ
ዶት ኦርግ
ያ ኤም አለ አንድ አማራጭ ማለት ነው። ወደ ስቴት ዲፓርትመንት መሄድ አያስፈልግም፣ ምንም አያስፈልግም። ምንድን ነው በዚህ አጋጣሚ ግን አንተ ማለት እንድታስተላልፉልን የምንፈልገው አንደኛ ሰው በተለይ በአካል መጥቶ የሚጠቀም ይሁን በፖስታ የሚጠቀም ስልክም እዛም ተደውሎም አያነሱም። ሁለተኛ ስልክም ይረሳል፣ አብዛኛው በጣም ስልክ ይረሳል። ሶስተኛ ትራክ ናምበር ያለው ፖስታ መላክ አለባቸው።
በጣም አመሰግናለሁ አቶ አበበ ንጉሱ፣ በዋሽንግተን የኢትዮጵያ ኤምባሲ የኮንስላር ሴክሽን ኃላፊ። እግዚአብሔር ይስጥልኝ ለዛሬው።
እሺ፣ አመሰግናለሁ።
አመሰግናለሁ አዲሱ። ወደ ተከታዩ ዝግጅት እናልፋለን። ሴቶችና ቤተሰብ።
Center for the Rights of Ethiopian Women የኢትዮጵያ ሴቶች መብት ማዕከል በመስራች ፕሬዝዳንቱ በነበሩት አሁን በህይወት የሌሉት በዶክተር ማይገነት ሽፈራው ስም በተቋቋመ የትምህርት ፋውንዴሽን አማካይነት በየአመቱ ለቤተሰብ፣ ለሴቶች፣ ለማህበረሰብ የሚጠቅም ስራ ለሚሰሩ የሚሰጠውን የዘንድሮውን የተሸለሙት በጅማ ከተማ ሴቶችን በማሳተፍ ራሳቸውን ለማብቃት የተፈጥሮ አካባቢን ለመጠበቅ የታለመ ስራ የጀመረ ፕሮጀክት ነው። ባለፈው ሳምንት ከመስራቿ የጅማ ዩኒቨርሲቲ መምህርት ሽታዬ ጉሬ ጋር የተጀመረው ውይይት ይሆናል የሚቀጥለው። ስለ እቅዳቸው በዝርዝር ያብራራሉ። ክሩ የሰጣች ያደረገላቸው ድጋፍ እጅግ እንደጠቀማቸው ይናገራሉ። ለሌሎችም ጥሪ አላቸው።
አምስት ደረጃ አሉት። ይሄ ፕሮጀክት በጣም ግዙፍና ሰፊ ነው እንዳልኩሽ፣ አምስት ደረጃዎች አሉት። ይሄ ፕሮጀክት በጥቅሉ ማን ማንን መጥቀም ይችላል የሚለውን ትንሽዬ ልንገርሽና፣ በጥቅሉ 100 ሰውን ነው እኛ ያቀድነው። 100 ሰውን እንዲያቅፍ ቢያንስ ግንዛቤን ለማስጨበጥ 65 ሴቶችን ጅማ ከተማ 13 ቀበሌ አላት። ከ13ቱ ቀበሌ 15 ሴት ተቀብለን ግንዛቤ ለመፍጠር ሌላ በቀላሉ ይሄ ቴክኖሎጂ ሰዎች እንዲሰሙት የተደራጁ ነበሮች እና አበባን በማልማት ላይ የሚሰሩ ነባር ኮኦፕሬቲቮች አሉና
የህብረት ስራ ስብስቦች።
አዎ አዎ አዎ፣ የህብረት ስራ ላይ የሚሰሩ አሉና እነሱ በቀላሉ ይሄን ማስተላለፍ ይችላሉ ብለን ስለገመትን 30 የሚሆኑ አባል አላቸውና እነሱን መረጃ በመስጠት በማጎልበት ውስጥ እነሱን አካተናል። ሌላ በተጨማሪ በዞን ግብርና ቢሮ ያሉ፣ በወረዳ ግብርና ቢሮ ያሉ ወይንም የልማት ስራ ላይ የተሰማሩ ማለት ነው።
እሺ።
በስራው ውስጥ ስለሚደግፉ ሰዎችን ብቃት ያላቸው፣ ፍላጎት ያላቸው ይሄን ስራ ከግብ ያደርሳሉ፣ ይሄን ቴክኖሎጂ በቀላሉ ይቀበላሉ፣ መለወጥ የሚችሉትን ያቀረቡልን እነዚህ ናቸውና በጥቅሉ 100 ሰዎችን ግንዛቤን በመፍጠር ያካተት ነው። ግን እስከ መጨረሻ ሰርቶ ማሳያውን በቤታቸው በጓራቸው ሰርተን ለማሳየት ያቀድነው 15 ሴቶች ከመቶዎቹ 15 በየቀበሌው ማለት ነው በቤታቸው ዞረን ሰርተን የምናሳይ የሚሆኑ 15ቶቹ ላይ ነው ማለት ነው ስራውን የምንሰራው።
ስለዚህ ለሌሎች አርአያ እንዲሆኑ፣ ሌሎች እንዲመለከቱት፣ ውጤታማነቱን እንዲያዩ ማለት ነው።
አዎ አዎ፣ እነሱ አርአያ እንዲሆኑ። ይሄ የመጀመሪያው ነው ማለት ፕሮጀክቱ የመጀመሪያ ደረጃ ነው። ሁለተኛ ግንዛቤ መስጠት ነው ስለ ቴክኖሎጂው። ቴክኖሎጂው ቨርቲካል ቬጂቴብል ፕሮዳክሽን የሚል ነው። ባለችን ትንሿ መሬት ላይ ወደ ጎን ሳናሰፋ ወደ ጎን ሳንሄድ ወደ ላይ ብቻ መጠቀም ማለት ነው። ለምሳሌ አበባን በባልዲ እንተክላለን ቤት ውስጥ። የሱ አይነት ትተን ራሱን የቻለ እቃ ወይንም ለዚህ ቴክኖሎጂ የሚመጥንን እቃ ተጠቅመን በመደርደር በትክክል በማስቀመጥ አንዱን በአንዱ ላይ አንዱን በአንዱ ላይ በትንሹ ከአምስት መሄድ ይቻላል። ይህ ማለት ሰውየው ያለ ወይንም ሴትየዋ ያላት አንድ ሜትር ሊሆን ይችላል፣ አንድ ሜትር ስፋት። በዛው ላይ ደርድረን የምንፈልገውን የጓሮን አትክልት መትከል ማለት ነው። ይሄ ማለት ያለችንን በጣም ጠባብና ትንሽ የሆነችው መሬት በአግባብ መጠቀም ማለት ነው። ይሄን ቴክኖሎጂ እንግዲህ ማስተላለፍ ነው አላማችን እና እንግዲህ በራሳችን ሂደን ስንመላለስ የሙያ ድጋፍ ያደርጉልናል ብለን ተስፋ እናደርጋለን። ሰዎቹም ያስጀመሩን በዚህ መልኩ ነው እንጂ ሌላ ምንም አይነት ድጋፍ የለንም። በተለይ ፋይናንስ ወይንም ኢኮኖሚካሊ በጣም ድጋፍ ያስፈልጋል። ፕሮጀክቱ በጣም ግዙፍ ነው። አሁን ሬዝ በተደረገው የሚያልቅ የሚሰራ አይደለም። ግን ለመጀመር ነው ጀምረን ከሄድንበት ከምንፈራ ከምናተገስብ ከሄድንበት ሰፊ ነገር ሊከፈት ይችላል።
ደፍሮ መጀመር ነው ዋናው።
ግንዛቤ ከፈጠርን በኋላ ተጽዕኖ ምንድን ነው ግምገማ እናካሂዳለን ማለት ነው። የሴቶቹ ህይወት ላይ ምን ለውጥ አምጥቷል? ከስነ ምግብ ሊሆን ይችላል፣ ከገቢ ማመንጨት ሊሆን ይችላል። ምን ለውጥ አመጣ የሚል መጨረሻ ላይ
እንገመግማለን ማለት ነው ቴክኖሎጂውን። ይሄ ጥሩ ድል ነው ያገኘው መልክቱን ለማስተላለፍ በተለይ የኢትዮጵያን ነገር ይመለከታል፣ የኢትዮጵያ ሴቶች ነገር ይመለከታል፣ የአገራችን ጉዳይ ይመለከታል፣ የምግብ ጉዳይ ይመለከታል የሚሉ መርዳት መደገፍ የሚችሉ እኛ ባለለን ነገር በአቅማችን በሙያችን ለማገልገል ይብረተሰቡ ቆመናል። ሰዎች በእኛ ጠገብ እንዲቆሙ በዚሁም ጥሪውን አስተላልፋለሁ። እነሱ በጣም ደስ ብሎኛል እዚህን ስላገኘሁ።
ይሄ በዚህ ውይይታችን ምናልባት ሰዎች ስለናንተ ስራ እንዲረዱ ምድል ይከፍታል ብዬ ተስፋ አድርጋለሁኝ። መምህርት ሽታዬ፣ ይሄን የሚሰሙ ሰዎች እንግዲህ ትኩረት እንደሚሰጧችሁ እስኪ ይሄንን ስራችሁን ይሄንን የተነሳችሁበትን ራዕይ እስካሁን ከቀረባችኋቸው ለምሳሌ ከመራረጣችኋቸው በየቀበሌው ካሉ የተወሰኑ ሴቶች መካከል ይሄንን ስትነግሯቸው ምን አይነት ስሜት ነው የሚሰማቸው?
አሁን ያለው ጉጉት ይሄ በየቀኑ የምንተያይ ነው። ባንነጋገርም ሰው ችግሩን ባይተነፍስም የምትተያዩ አይነት ነገር ነው። ግን የመጀመሪያ ይሄ ቦታ የመምረጥና የቱ ጋር ስራ ከማን ጋር ምሳ የሚለውን የመጀመሪያ ጊዜ ስንሄድ በከተማ ላይ ያሉትን የቢሮ ሰዎች ነው ያገኘነው። አጋጣሚ ሴት ልጅ ናት ባለሙያዋ እሷን ያገኘነው እና ይሄን ይዘን የሄድነውን ሀሳብ ገለጽንላት። በእውነቱ ለመናገር በጣም ነው ደስ ያላት። ይሄ እኮ ማንም እስካሁን መጥቶ ማቅም ማንም ጠይቆን አቅም በቃ ቢሮ ነው ያለው፣ የዞን ሳይሆን የከተማ ማለት ነው። ማንንም ፈርቶ አያውቅም፣ ማንንም ጠይቆ አያውቅም። ከኮፕ አሁን ያልኩሽ የተደራጁ በአበባ ላይ የሚሰሩ ከዛ ውጪ ይሄ አዲስ ሀሳብ ነው፣ ህብረተሰቡን መቀየር የሚችል ነው እና በጣም ጓጓች፣ በጣም ተቀበለችን። ከዛ በኋላ እንኳን ደውላ ስጠይቀን ነበር እኛ ባጀት አስተን ቆየንባት። እቺ ልጅ በቅርበት ህብረተሰቡን ሴቶቹን በደንብ ስለምታውቃቸው በትክክል ይጠቀማሉ፣ በትክክል ኑሯቸውን ይለውጣል። እኔ በደንብ በቅርበት አውቃለሁ ነው ያለችው። እኔ ሄጄ በአካል አላገኘኋቸውም፣ አሁን ገና ነው የማገኛቸው፣ ቀጠሮ ነው ያለ ነው። ከዛ ውስጥ ከ13ቱ ቀበሌ 3 ቀበሌ ቦታ ክቶ ፈጦ ሰመሮና በቾ ቦሬ የሚባል ከ13ቱ 3 ቀበሌ ውስጥ ነው የመረጥ ነው። እጄ ላይ ብር ስላሌለ ቢሄድም የሆነ ዘር እንኳን ግብአት የሚሆን ዘር እንኳን መግዛት ስለማልችል ሙያ ብቻ በእጄ ስላለ ደፍሬ እነሱን እንደዚህ ማለት አልቻልኩም። አሁን ግን ይሄኛው ፈንድ እጄ ከገባ በኋላ ከሰዎቹ ጋር ደግሜ ሄጄ የቆየሁት በዚህ ምክንያት ነው ብዬ ሰዎቹን አነጋግሬያለሁ እና የሚቀጥለው ሳምንት አሁን በበዓል ምክንያት ነው ያቋረጥ ነው እና ወደ ስራ የምንገባ ሆናል ማለት ይሄ ነው ልሻለሁ በአጭሩ።
ወይዘሮ ሽታዬ ጉሬ ለሜሳ እጅጉን አድርጌ አመሰግናለሁ። በደህና ይደሩ፣ መልካም እድል።
እኔም በጣም ነው የማመሰግነው እድሉን ስላገኘው የምተነፍስበትን አጋጣሚ ስላገኘው ደስ ብሎኛል።
የረቡዕ ምሽት ፕሮግራማችን ይቀጥላል። የተከበራችሁ አድማጮች አብራችሁን ቆዩ። አሁን ዲሞክራሲ በተግባር
ቪዥን ኢትዮጵያ በአማርኛ መጠሪያው ራዕይ ለኢትዮጵያ ይባላል። 8ኛ ጉባኤውን ኢትዮጵያ ውስጥ ለማካሄድ እየተዘጋጀ ነው። ይህ የምሁራን ስብስብ ከተፈጠረ አንስቶ ጉባኤውን ኢትዮጵያ ውስጥ ሲጠራ ሁለተኛ ጊዜው ሊሆን ነው። ለመሆኑ ቪዥን ኢትዮጵያ ወይም ራዕይ ለኢትዮጵያ ምንድን ነው?
ቪዥን ኢትዮጵያ እንግዲህ ከማንኛውም የፖለቲካ ድርጅት ነጻ ሆኖ የሚንቀሳቀስ ድርጅት ነው እና ዋና ራዕይ አድርጎ ያስቀመጠው እንግዲህ ኢትዮጵያችን ሰላማዊ ሆና የተረጋጋች ሀገር፣ አንድነቷን ጠብቃ የዲሞክራሲ ስርዓትን አስፍና በልጽጋና ለሁሉም ዜጎቿ የምትመች ሀገር እንድትሆን መጣር፣ ያንን እውነት ማድረግ ነው። ይሄ እንግዲህ እንደ ቪዥን ያስቀመጥነው ነው። ከዛ አላማችን ደግሞ ተለያየ ዓለም ተበትኖ የሚገኙ ኢትዮጵያውያን ምሁራን አሉ። የኢትዮጵያ ወዳጆች የሆኑም እንደዚሁ ምሁራንም ፕሮፌሽናል የሆኑም በሀገራችን ጉዳይ ላይ በተለያየ ዘርፍ ጥናት ያካሂዳሉ፣ ያስተምራሉ፣ ምርምር ይካሄድባቸዋል እና እነዚህን ኃይሎች ወደ መድረክ በማምጣት ነጻ መድረክ በመፍጠርና ወደ አንድ ላይ በማምጣት በተለያየ ጊዜ በተለያዩ ርዕሰ ጉዳዮች ዙሪያ ያጠኗቸውን ጥናቶች ግኝቶቻቸውን እንዲያስተዋውቁ፣ እንዲወያዩ፣ የሀሳብ ፍጭት እንዲደረግባቸው፣ የፖሊሲ አማራጮች እንዲመነጩ ይሄ እንግዲህ ለመንግስትም በተቃዋሚም በኩል ላሉ ድርጅቶች ሁሉ ግብአት የሚሆን ነገርን ለማፍለቅ የተደራጀ ድርጅት ነው። ከዚህ በፊት የተለያዩ ጉባኤዎችን አካሂዷል። አሁን ይሄ 8ኛው ነው። ተስሙም እንደሰማው በተለይ የመጨረሻዎቹ ሁለቶቹ የተካሄዱበት ሁኔታ ኢትዮጵያ ለውጥ ሂደት ውስጥ በገባችበት ጊዜ ነው። 6ኛው ጉባኤ የተካሄደው እዚህ ዲሲ ነበረ። በዛን ጊዜ ጠቅላይ ሚኒስትራችን ዶክተር አብይ አህመድን ራት በመጋበዝና ከምሁራን ጋር ተገናኝተው እንዲወያዩ ያመቻቸንበት ሁኔታ ነበረ። ከዛ 7ኛው ጉባኤ ደግሞ በቀጥታ ወደ ኢትዮጵያ ተመልሰን ለመጀመሪያ ጊዜ እዛ ካለው ህዝባችን ጋር ምሁራኖች እዚህም ያሉ እዛም ያሉ ተገናኝተው የሀሳብ ልውውጥ ያደረጉበት የለውጡ ሂደት የሰመረ እንዲሆን መንገድ የሚጠረግበትን ሁኔታ ያመቻቹበት ነበር እና ቪዥን ኢትዮጵያ እንደዚህ አይነት አገልግሎቶችን እየሰጠ ነው። 8ኛው ጉባኤ ደግሞ የተሳካ እንደሚሆንልን ተስፋ እናደርጋለን።
ዶክተር አሸናፊ ጎሳዬን ነው የሰማችሁት። የራእይ ለኢትዮጵያ ዋና ጸሐፊ ናቸው። አርክቴክትና የከተማ ፕላን ባለሙያም ናቸው። አሁን በዩናይትድ ስቴትስ ሲያትል ከተማ የመንግስት ቤቶች ልማት መስሪያ ቤት ውስጥ ይሰራሉ። ዶክተር አሸናፊ በአዲስ አበባ ዩኒቨርሲቲም መምህርና ተባባሪ ዲንም ሆነው አገልግለዋል። ቀደም ሲል ለዚህ የራእይ ለኢትዮጵያ 8ኛ ጉባኤ ዝግጅት እያከናወኑ ያሉትን ስራ እንዲያብራሩልኝ ከድርጅቱ ምክትል ፕሬዚደንትና የጉባኤ ጉዳይ ኃላፊ ፕሮፌሰር ሚንጋ ነጋሽ ጋር ጋብዣቸዋለሁ። ፕሮፌሰር ሚንጋ በዩናይትድ ስቴትስ የዴንቨሩ የሜትሮፖሊታን ስቴት ዩኒቨርሲቲ እና በደቡብ አፍሪካው ዩኒቨርሲቲ ኦፍ ዊትዋተርስትራንድ የአካውንቲንግ መምህር ናቸው። ቪዥን ኢትዮጵያ ለመጪው ጉባኤው የሚቀርቡ ጥናታዊ ጽሑፎችን ማቅረብ ለሚፈልጉ ተመራማሪዎችና ምሁራን ጥሪ አድርጓል። ፕሮፌሰር ሚንጋ ስለ ዝግጅቱ ይናገራሉ።
የራእይ ኢትዮጵያ 8ኛው ስብሰባ የሚካሄደው ባህር ዳር ከተማ በባህር ዳር ዩኒቨርሲቲ ውስጥ ነው። ባህር ዳር ዩኒቨርሲቲ አንዱ የእኛ አብሮ የሚሰራ አዲስ ድርጅት ሆኗል። ከዚህ በተጨማሪ ከባህልና ቱሪዝም ሚኒስቴር ጋራ እና ከሳይንስና ከፍተኛ ትምህርት ሚኒስቴር ጋር በመተባበር ነው የሚመጣው ስብሰባ የሚደረገው። ስብሰባ ነው ከሰኔ 5-7/2011 ባህር ዳር ዩኒቨርሲቲ ወይም ከጁን 12-14 እንዲሁ በዚሁ ከተማ ነው የሚካሄደው። እስካሁን ለሶስት ቀናት ከሰኔ 5-7 ባህር ዳር ከተማ ባህር ዳር ዩኒቨርሲቲ ካምፓስ ውስጥ ነው የሚካሄደው። እስካሁን ያለንበት ደረጃ 2 ጊዜ የጥናታዊ ጽሁፎችን ጥሪ አውጥተን ነበር። የስብሰባውም ዋና አጀንዳዎች ባህል፣ ቅርስ፣ ግጭት አፈታት፣ ዲሞክራሲና ብሔራዊ አንድነትን የሚመለከት ነው። ለዚህ ለወጡት ጥሪዎች ብዙ መልስ እያገኘን ነው። እስካሁን ገና 1 ሳምንት ይቀረናል የጽሁፍ መዝጊያው ጊዜ። ወደ 40 ያህል ተናጋሪዎች አሉን። ከዚህ ውስጥ 15 ከውጭ ሀገር የሚመጡ በተለይ ከአሜሪካ፣ ከካናዳ እና ከእንግሊዝ 22-23 ደግሞ የሆኑት ከሀገር ውስጥ ዩኒቨርሲቲዎች ናቸው። ጽሁፎቹም የሚያመለክቱት እዚሁ በአርዕስቱ ላይ ያለው እና ከዛ ጋርም ደግሞ በተጓዳኝ ጤናን የሚመለከትም እንዲያውም በኒውሮሎጂ በካንሰር ስፔሻሊስት የሆኑ ሰዎች ሁሉ የሚሳተፉበት ይሆናል። አሁን እያዘጋጀን ያለነው የትራንስፖርትን ሁኔታ መረጃ በሚመለከት ነው። ከሰሜን አሜሪካ የሚሄዱ ሰዎች የአውሮፕላን ቲኬት ዋጋ እየጨመረ ስለሄደ ከጁን 6 በፊት አዲስ አበባ ለመድረስ ቢሞከር ዋጋው የተሻለ እንደሚሆን ነው ያለን መረጃ። ሌላው ማንኛውም ወደ ስብሰባ የሚመጣው ሰው በዌብሳይታችን ገብቶ መመዝገብ ይኖርበታል። የዛም አድራሻ visionethiopia1.org ሄዶ መመዝገብ ያስፈልጋል። የኢቨንት ሬጅስትሬሽን የሚለውን ተጭኖ መመዝገብ ያስፈልጋል።
ጽሑፍ የማስገቢያ ጊዜ 1 ሳምንት ነው የቀረው ብለውኛልና ቀኑን በትክክል ይገልጹልኛል መቼ እንደሆነ?
አዎ፣ ሜይ 15 ነው።
በአውሮፓ አቆጣጠር ማለት ነው።
አዎ።
ጽሑፍ አስገቢዎች ሙሉን ጽሑፋቸውን ጥናታቸውን ነው ወይስ ጭማቂ ወይም አብስትራክት ነው የሚያስገቡት?
በተቻለ መጠን ሙሉ ጽሑፍ ቢሆን እንመርጣለን። አለዛ ደግሞ ረዘም ያለ አብስትራክት
የጽሁፉ መነሻና መድረሻ የጥናቱ ውጤት ምን እንደሆነ የሚመለከት ነው። እስካሁን የተቀበልናቸው ወደ 25 ያህል አሉ። አንድ 4-5 የሆኑት ደግሞ እንደዚሁ ጥራታቸውን የምንፈልገውን ደረጃ በለማግኘታችን እነሱን ከቅጣ ጋር መልሰናል። ሌሎቹ አንድ እንደዚሁ የማይሆን ነገር ስለሆነ ለህዝብ የሚቀርቡ ነገር ስለማይሆን እሱን አልተቀበልንም። ወደ 25 ያህል ግን ተቀብለናል። 1-3-4 ደግሞ አሁን በምርመራ ላይ ናቸው፣ ግምገማ እየተደረገባቸው ያሉ አሉ።
ጽሁፍ ብቻ ነው የምታስተናግዱት ወይስ ሌሎችም በሌሎችም መልኮች መቅረብ የሚፈልጉ ካሉ ለምሳሌ እንደ ፖስተርና የመሳሰሉ ታስተናግዳላችሁ?
እሱን በቀጥታ መጀመሪያ አስበን ነበር፣ ግን እስካሁን የቀረበልን ጥያቄ የለም። በጽሁፍ መልክ፣ በፕሬዘንቴሽን መልክ እና በፓናል ዲስከሽን መልክ ነው እስካሁን ያለው። ግን ያንን ነገር ፖስተር ፕሬዘንቴሽን እናደርጋለን የሚሉ ከሆነ ይህንን ጥያቄ ቢያቀርቡልን ይህንን ወደ ዩኒቨርሲቲው እንትን ብለን ቦታ እስካለ ድረስ የማይደረግበት ምክንያት ያለ አይመስለኝም።
እንግዲህ አሁን ለጉባኤያችሁ የቀረው ጊዜ ትንሽ ነው እንደሚታየኝ ከሆነ ባለፈው በሰባተኛው ጉባኤ ላይ ትንሽ ሩጫ ነበራችሁ ወደ መጨረሻው አካባቢ እና እዛ ከደረሳችሁም በኋላ አንዳንድ ቅሬታን የሚፈጥሩ ሁኔታዎች እንደተከሰቱ ጉባኤው ከተካሄደ በኋላ ባደረኳቸው ቃለ ምልልሶች ተረድቼ ነበረ። ያ ሁኔታ እንዳይደገም እንደ ትምህርት የወሰዳችሁት እያደረጋችሁ እየሰራችሁ ያላችሁት ስራ አለ?
እሱ ላይ እኔ ልመልስ መሰለኝ። እንጋ
እሺ፣ ዶክተር አሸናፊ
እውነት ነው። በዛን ጊዜ ሁለት ቦታ ተሆኑ። እንግዲህ ልምዳችን የነበረው መሰረታችን የነበረው ውጪ ነው። ሀገር ውስጥ በተፈጠረው የለውጥ ሁኔታ ተነሳስተን በአጭር ጊዜ ውስጥ ኢትዮጵያ ውስጥ ጉባኤ እንዲካሄድ ነው የተደረገው እና አንዳንድ ግድፈቶች በእርግጥ ታይተዋል። እነሱ አሁን እንዳይደገሙ እዛው ያለን ተሰርቶ የነበረ ነገር ነበረ። ይኸውም ምንድን ነው? አገር ውስጥ ካሉ የተለያዩ ድርጅቶች ጋር ስምምነትን ማድረግና አብሮ ለመስራት ለመተባበር የመግባቢያ ሰነዶች ተፈራርመን ነው የመጣ ነው። ለምሳሌ ከባህልና ቱሪዝም ሚኒስቴር ጋር ግንኙነት ፈጥረናል። ከሳይንስና ከፍተኛ ትምህርት ሚኒስቴር ጋር እንደዚሁ የመግባቢያ ሰነድ ተፈራርመናል። አሁን ይሄኛው ጉባኤ አገር ውስጥ ያለውን የጉባኤ ቦታ የመሳሰሉትን ነገሮች በሙሉ የሚያስተባብርልን እንግዲህ እነዚህ ሁለቱ የመንግስት መስሪያ ቤቶች፣ በተጨማሪም ደግሞ ከባህር ዳር ዩኒቨርሲቲ ጋር ስምምነት ስላለን የእነሱን ፋሲሊቲ ነው የምንጠቀመው እና እንደዛ አይነት ወከባዎች፣ የጊዜ መጣበቦች እና መጨናነቆችን በተቻለ መጠን ለማስወገድ ችለናል። ከዛ ብዙ ነገር ተምረናል።
ከዚህ ተጨማሪ ደግሞ አንዳንዶቻችን ቀደም ብለን በአዲስ አበባ ስለምንገባ ጊዜ ይኖረናል ብለን ነው የገመት ነው። በተራ በተራ ስለምንገባ ሰዎች ያሉትን ነገሮች ከወዲሁ ለመቅረፍ እየሞከርን ነው እዚሁ እያለን።
ለመሆኑ ምን ፋይዳ አለው ይሄ እናንተ የምትሰሩት ስራ?
እሱ በጣም ጥሩ ጥያቄ ነው። እንግዲህ ሁሉ ነገር አገር ውስጥ ችግር የሚፈጠረው ካለመግባባት፣ ከእውቀት ማነስም አርቆ ከማየትም ችግሮች ስለሚሆኑ የእኛ የቪዥን ኢትዮጵያ አላማ ቀድሞ ነገሮችን ለማየት መሞከር ነው። ሰዎች በዛ ጉዳይ ላይ ጥናት ያጠኑ ሰዎች፣ የስራው ልምድ የሁኔታው ያላቸውን ሰዎች እንዲሁ እውቀቱ ታፍኖ እንዳይቀመጥ እንዲወጣ ወደ ሚዲያ እንዲቀርብ እና ህዝብ ጉዳዩን እንድንመለከተው የፖሊሲ አውጪዎችም አስፈጻሚዎችም ያለውን ችግር ቀድመው እንዲያዩት ስለሆነ ፋይዳው ይሄ ነው ብለን ነው የምንሰራው። ውጤቱንም እያየን ነው። በዛሬ በኢትዮጵያ ውስጥ ያለውን ችግር ለውጡንም ብዙዎቹ በእኛ ስብሰባ ላይ ቀድመው ሲናገሩ የነበሩት የዛሬ 3-4-5 ዓመት በፊት ሲቀርቡ የነበሩት ነገሮች ናቸው። ጥሩዎቹም መጥፎዎቹም ነገሮች ዛሬ እየተፈጠሩ ያሉት እንግዲህ ደግመን ላለመሳሳት ያለውን እድል በደንብ መጠቀም ስለሚያስፈልግ ህዝቡ ራሱ እያወቀ አካሄዱን የሚታይበትን ሁኔታ የተሻለ መንገድ ለመፍጠር እንደገና ሀገራችን ወደ ባሰ ችግር እንዳይሄድ ቀድሞ ለማመልከት ብለን ነው ይህን ጉዳይ የምንሰራው ብዬ ገምታለሁ።
ምንድን ነው ጥያቄ? ከጉባኤና ከወሬነት አልፎ ምን ጠብ የሚል ነገር ይኖራል ለማለት ነው። ለምሳሌ ዶክተር አሸናፊ እርሶ የአርክቴክቸር ባለሙያ ኖት፣ ፕሮፌሰር ሚንጋ የአካውንቲንግ ባለሙያ ኖት፣ የእናንተ ሊቀመንበር ወይም ፕሬዚደንት ዶክተር ጌታቸው የኢኮኖሚክስ ባለሙያ ናቸው። ሌሎች በሕክምናም በግብርናም በተለያዩ ዘርፎች የተሰማሩ ምሁራን ያሉበት ስብስብ ነው ራዕይ ለኢትዮጵያ እስከማውቀው ድረስ። እና በተጨባጭ በቁስ ደረጃ ለሕዝብ ጠብ የሚል ነገር በህይወት ውስጥ ለውጥ ሊያመጣ የሚችል ነገር በርግጥ ትልልቅ ነገሮች ናቸው ያነሳችኋቸው እነዚህ በግጭት ማስወገድ በዲሞክራሲው በኩል በቅርስ ጥበቃ እንደዚህ ያላችኋቸው ከዛ በተረፈ ህይወቱን ለመለወጥ አስተዋጽኦ ሊያበረክቱ ይችላሉ የምትሏቸው ስክባቶች ይወጣል ከቪዥን ለኢትዮጵያ ጉባኤ ምን በአጠቃላይ ከናንተ ስብስብ
አዎ ብዬ ነው የማምነው የመጀመሪያው ከትንሿ ነገር ልጀምርልና ለዚህ ጉባኤ ሊሳተፉ የሚሄዱ እነዚህ አሁን ፕሮፌሰር ሚንጋ የጠቀሳቸው ከውጪ እንኳን ወደ 20 ምናምን ሰዎች ይሄዳሉ በተለያየ ዩኒቨርሲቲ የሚሰሩ በተለያየ ትልልቅ ድርጅቶች ውስጥ ባለሙያ የሆኑ ሰዎች ወደ ሀገራቸው ይመለሳሉ በዚህ ጉባኤ ምክንያት በሚመለሱበት ጊዜ እዛ ካሉ ተቋማት ጋር ግንኙነት እንፈጥራለን በጋራ አንዳንድ ምርምሮች ተግባራዊ የሆኑ የሀገርን ችግር ሊያስወግዱ ሊቀርፉ በሚችሉ ጉዳዮች ላይ እንመክራለን እኛም ራሳችንም በተለያዩ ፓነል ዲስከሽኖች ውስጥ እንገባለን ፔፐሮቻችንን እናቀርባለን ከሙያችን ጋር በተያያዘ አሁን ዝርዝር ነገር ውስጥ አልግባና ስለዚህ ፋይዳው ባንድ አዳራሽ ውስጥ ተሰብስቦ ውይይት ሐሳብ ማፋጨት ያ በጣም ወሳኝ ነገር ነው ግን ከዛም ያለፈ ኢንስቲትዩሽኖች ጋር ግንኙነቶችን መፍጠር ወደፊት አብሮ ለመስራት የሚቻልባቸውን መንገዶች ማመቻቸት ቪዥን ኢትዮጵያ ውስጥ ብቻ ያለ ነው ሳይሆን ሌሎችንም ምሁራን በዚህ አይነት መልኩ ወደ ሀገራቸው እንዲያዩ በሚመለሱበት ጊዜ ደግሞ ከተቋማዎቹ ጋር ግንኙነት በመፍጠር ወደፊት የሚያስተምሩበት ሌሎች ተማሪዎችን የሚረዱበት መንገድ ሁሉ እንዲፈጠር እናመቻቻለን ማለት ነው ስለዚህ ወሬ ብቻ አይደለም በተግባርም የሚውሉት ብዙ ነገሮች በጎን ይሰራሉ ብያምናለሁ
ለማጨመር ምንድነው አንደኛው የሞራን ስራ ዩኒቨርሲቲ ውስጥ ማስተማርና ሪሰርች መስራት ብቻ ሳይሆን ከዚህ ደግሞ ከዩኒቨርሲቲዎቹ ወጥተው ደግሞ ወደ ህዝቡ የሚደርስበት መንገድ መፈለግ አንዱ ስራ ነው የፐብሊክ ኢንተሌክቹዋል ስራ ይባላል አንዱ ዋናው ይሄ ነው ለአካዳሚክ ነው ሰዎች ሌላው ደግሞ የፖሊሲ ግብአቶች ይሆናሉ ብዙዎቹ ነገሮች ችግር የሚፈጠሩት ፖሊሲዎቹ ሲረቀቁ ችግር ወይ የፖሊሲ ስህተቶች ወይ የአፈጻጸም ስህተቶች ናቸው ብዙዎቹ ነገሮች ግን የአፈጻጸም ስህተት ነው ብሎ ማለት አይቻልም እና ገና ጽንሰ ሐሳቦቹ ሲነሱ እነዛን ተወያይቶ በጥናቱ ላይ የተመራመሩ ሰዎች ስራቸውን የሚያቀርቡበት መድረክ አለመኖሩ ብዙ ጎርቷል ኢትዮጵያውያንም ማለት ይቻላል በተለይ በዚህ በዳያስፖራ የነበረው ሰው ፈርቶ እንዲሁ በየቦታው ነበር የሚቀመጠውና አሁን ቴክኖሎጂውም ስለተቀየረ ደግሞ ሁሉ ዛሬ ሚዲያ ላይ እየወጣ የፈለገውን ነገር የሚናገሩት ነገሮች አሉና የሚነገሩት ነገሮች ደግሞ ግማሾቹ ወደ ጥፋት የሚሄዱ ስለሆኑ በጥናት ላይ የተረጋገጠ ጽሑፋቸውን አቀርበው ተገምግመው ይሄ ለህዝብ የሚቀርብበትን ጥራቱን የጠበቀ ነገር የሚቀርብበትን መንገድ መሞከር ነው ስራችን ራሳችን በውጭ ሀገር የምንኖር ሰዎች ከተለያዩ ዩኒቨርሲቲዎች እና የሪሰርች ተቋሞች ጋር ስለምንገናኝ ይሄንን ያለንበት ዩኒቨርሲቲ ዳያስፖራ ላይ ያለውን ዩኒቨርሲቲዎች እና አገሪቱ ውስጥ ያሉትን ዩኒቨርሲቲዎች የትምህርት ተቋሞች ግንኙነት መፍጠር ነው ለምሳሌ አሁን በሳይንስና ከፍተኛ ትምህርት ሚኒስትሪ የአማካሪ ካውንስል አለና አንዳንዶቻችን እዛ ውስጥ አለንበት እና በስብሰባ አዳራሽ ብቻ ታፍኖ የሚቀመጥን ነገር ወደ ህዝብ በማውጣት ሚዲያ ላይ ያላችሁ ሰዎች ደግሞ ራሱ ግብአት እንዲሆናችሁ አንዳንድ ነገሮችን አጥርቶ ማቅረቡ እንደ ስራ አርገን ይዘናል የኛ እንግዲህ ምንድነው የቪዥን ኢትዮጵያ ሰዎች የየግላችን ሙያ አለን ቀደም እንዳልከው እኛ ግን ስራ ምንድነው ፎረሙን መድረኩን መፍጠር ነው እንጂ እኛ ይሄ ይሁን ይሄ አይሁን ብለን በቪዥን ኢትዮጵያ ስም ፖሊሲ የምናወጣው ወይም እናረካው ነገር የለም ያ መድረኩን መክፈት ብቻ ነው ከዛ በኋላ መንግስትም ሆነ የፖለቲካ ድርጅቶች ደግሞ ግብአት እንዲያገኙ የተሻለ ፖሊሲ እንዲያረቁ እድሉን መስጠት ነው የኛ ስራ።
ለጉባኤው ከዓለም ዙሪያ ባህር ዳር የሚገቡት ምሁራንና ተሳታፊዎች ሙሉ ወጪያቸውን የሚሸፍኑት ራሳቸው መሆናቸውን የተናገሩት የራእይ ለኢትዮጵያ መሪዎች ከኢትዮጵያ በኩልም ጉባኤያቸው በተሳካ ሁኔታ እንዲካሄድ የሚያስችሉ ድጋፎችና ትብብር ከባለስልጣናቱ እንደሚጠብቁ አመልክተዋል። ለጉባኤው ወደ ሀገር ቤት የሚሄዱ በየአካባቢው ያሉ ምሁራን ልጆቻቸውን እየያዙ እንዲሄዱና ባህልና ታሪካቸውን እንዲያሳዩአቸው ኢትዮጵያ ውስጥ ያሉትም በጉባኤው ላይ እንዲገኙና በንቃትም እንዲሳተፉ ጥሪ አስተላልፈዋል። ከፕሮፌሰር ሚንጋ ነጋሽና ከዶክተር አሸናፊ ጎሳዬ ጋር የተደረገውን ሙሉ ቃለ ምልልስ ከፌስቡክ ገጻችንና ከዌብሳይታችን ማግኘት ይቻላል። አመሰግናለሁኝ የዚህን ውይይት ተሳታፊዎች። ክቡራትና ክቡራን ዝግጅታችን አሁን ወደ መጠናቀቁ ነው። አጠራጠር ያሉ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 28 ብር ከ66 ሳንቲም ተመንዝሯል። ዛሬ ነገ ሐሙስ ግንቦት 1 2011 ዓ.ም አዲስ አበባ ደመናማ እንደምትሆን ከኢትዮጵያ ሜትሮሎጂ ኤጀንሲ የተገኘው ትንበያ ይጠቁማል። ከፍተኛ ሙቀቱ 28፣ ዝቅተኛው 14 ዲግሪ ሴልሺየስ ይሆናል።
እናመሰግናለን ሰለሞን ስለመረጃው። የተከበራችሁ አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ መጠናቀቃቸው ነው።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ ብላቸውና በሌሎችም ባልደረቦች ስም የምንሰናበታችሁ ስናስተናግዳችሁ የቆየ ነው ሰለሞን አባትና
ቆንጂት ታየ ነን። አብራችሁን ስላመሻችሁ እናመሰግናለን።
የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል
ሰላም፣ በደህና ደሩ።